Bula. Am saganta fana marato ittu
The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እኛ ነገሩን ማጋጋል አንፈልግም። ከአሜሪካ ጋር ያለንን ግንኙነት ሊበላሽ አንፈልግም። ልቦና ይዙትና ሪቪው አድርገው ያስተዳደሩ አሁን የወሰደውን ሜዥር የሚለውን መልእክት ብቻ ነው ማስተላለፍ የሚያስፈልገው። ነገር ግን አንድ ሬድ ላይት አለ፣ ሬድ ላይን አለ፣ ቀይ መስመር አለ። ነጻነት፣ የኢትዮጵያ ሉዓላዊነት በገንዘብ በአይኤምኤፍ በወርልድ ባንክ በምን የሚቀየር እንዳልሆነ መንግስትም ቢቀየር የኢትዮጵያ ህዝብ አያፈቅድለትም። ይህን ምልክቶች አሁን እያየናለንበት ሁኔታ ነው የነበረ ነው። የሀገሪቷን ታሪክ እንደዛ ነው።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ናቸው። የዩናይትድ ስቴትስ አስተዳደር ይፋ ያደረገው የቪዛ ክልከላ ውሳኔ አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በለሱ አብይረስ ይቀርባል። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ቱመት መንዱካ ቀበሌ ያለፈው እሁድ አንስቶ ሱዳን ታጣቂዎች በተደራጀ መልኩ ጥቃት እየፈጸሙ ነው ሲሉ የአካባቢው ነዋሪዎች ገለጡ። የዚህንም ዝርዝር ይዘናል። ሙሉ ዜናውን ተከትሎ ይቀርባል። ዛሬ አህጉረ አፍሪካ የምትታሰብበት አመታዊው የአፍሪካ ቀን ነው። እለቱን አስመልክቶ ይጠናቀረ ዘገባም አለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ግንቦት 17 2013 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጁ ሰለሞን አባትና እንዲሁም የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና ከቆንጅት ታየ።
ተናስተልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ አስተዳደር ይፋ ያደረገው የቪዛ ክልከላ ውሳኔ የሁለቱን ሀገሮች ግንኙነት በእጅጉ የሚጎዳ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። አስተዳደሩ ከዚህ ውሳኔ ላይ ለመድረስ የሚያስችል በቂ ምክንያት የለውም በማለትም ነው የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ የተናገሩት። ከዩናይትድ ስቴትስ ጋር ያለን ግንኙነት እንዲበላሽ አንፈልግም ያሉት ቃል አቀባዩ አስተዳደሩ ውሳኔውን በድጋሚ እንዲመረምረው ያገራቸው ፍላጎት መሆኑንም ገልጸዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ እናቀርባለን። ኤርትራ 30ኛ ዓመት የነጻነት በዓሏን ትናንት ሰኞ አክብራለች። በአስመራ ስቴዲየም በተከናወነው ስነ ስርዓት ላይ የሀገሪቱ ፕሬዚደንት ኢሳያስ አፈወርቂ የኤርትራ ሕዝብ ለ50 ዓመታት ያደረገውን ትግልና ባለፉት 30 ዓመታት ገጥሞታል ያሉትን ሁኔታ አስመልክተው ንግግር አድርገዋል። በመጽሔት ክፍለ ጊዜ ከአስመራ ዝርዝር ዘገባ ይኖረናል። የአፍሪካ ቀን በዛሬው ዕለት ተከብሮ ውሏል። ዕለቱ በየዓመቱ የአፍሪካ አንድነት ድርጅት በተመሰረተበት እንደ አውሮፓውያን አቆጣጠር ግንቦት 25 በኢትዮጵያ ግንቦት 17 ይከበራል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በዓሉን አስመልክተው ባስተላለፉት መግለጫ በዚህ የአፍሪካ ቀን የበለጸጉት ሀገሮች ከአፍሪካ ጎን እንዲቆሙ በድጋሚ ጥሪን አቀርባለሁ ብለዋል። የማሊ የሽግግር መንግስት ፕሬዚደንት፣ ጠቅላይ ሚኒስትሩና የመከላከያ ሚኒስትሩ ትናንት ሰኞ በሀገሪቱ ወታደራዊ መኮንኖች በቁጥጥር ስር መዋላቸው ተነገረ። የቀደሙት ፕሬዚደንት ከጥቂት ወራት በፊት በተካሄደ መፈንቅለ መንግስት ከስልጣን በተወገዱባት በዚያች ሀገር የጦር ሰራዊት መኮንኖቹ የወሰዱት ይሄኛው እርምጃ የፖለቲካ ምስቅልቅሉን ሊያባብሰው እንደሚችል በርካታ ምንጮች መናገራቸውን ሮይተርስ ዘግቧል። ፕሬዚደንት ባኢንዳው፣ ጠቅላይ ሚኒስትር ሞክታር ኩዋኔ እና የመከላከያ ሚኒስትሩ ሱሊማኒ ዱኩሬ ከዋና ከተማዋ ከባማኮ ወጣ ብሎ ወደሚገኘው የጦር ሰፈር መወሰዳቸው ነው የተነገረው። ዲፕሎማሲያዊና መንግስታዊ ምንጮች እንደተናገሩት የጦር መኮንኖቹ እርምጃውን የወሰዱት የመንግስት ባለስልጣናት የሹምሽር ተካሂዶ ሁለት መኮንኖች ከነበራቸው የስልጣን ቦታ ከተነሱ ከጥቂት ሰዓታት በኋላ ነው። ማሊ ያለው የተባበሩት መንግስታት ድርጅት ተልእኮ የሀገሪቱ መሪዎች በአስቸኳይ ያላንዳች ቅድመ ሁኔታ እንዲለቀቁ ጠይቆ ያሰሯቸው ወገኖች በአድራጎታቸው ይጠየቃሉ ሲልም አስጠንቅቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እስራኤልና ሐማስ ባለፈው ሳምንት ያደረጉትን የተኩስ አቁም ስምምነት ለማጎልበት ወደ መካከለኛው ምስራቅ የተጓዙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዛሬ ማክሰኞ የኢየሩሳሌም ጉብኝታቸው እስራኤል ራሷን ከጥቃት የመከላከል መብት አላት ሲሉ አጥብቀው አስገነዘቡ። ብሊንከን ከእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር ሆነው በሰጡት ቃል በውጊያው እስራኤልም ፍልስጤማውያንም ከባድ ጉዳት ደርሶባቸዋል ካሉ በኋላ ለመጻኢው ጊዜ ተስፋ፣ መከባበርና መተማመንን ለማጽፈን ብዙ መሰራት ይኖርበታል ሲሉ አሳስበዋል። ዩናይትድ ስቴትስ ሐማስ በማይጠቀምበት መንገድ ጋዛን መልሶ ለመገንባት ዓለም አቀፍ ድጋፍ ለማሰባሰብ ትሰራለች ሲሉም የውጭ ጉዳይ ሚኒስትሩ ቃል ገብተዋል። አስከትለውም ጋዛና ዌስት ባንክ ለሚኖሩ ፍልስጤማውያን የኢኮኖሚ እድሎችን ለማጎልበት እንሰራለን ሲሉ ቃል የገቡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ይህ ሲሆን እስራኤልንም ፍልስጤሞችንም የሚጠቅም የተረጋጋ ድባብ ሊያመጣ ይችላል ብለዋል። ብሊንከን ዛሬ ከፍልስጤም ፕሬዝዳንት ማህሙድ አባስና ከጠቅላይ ሚኒስትር መሐመድ ሺታዬ ጋር ራማላ ውስጥ ሲገናኙ ዩናይትድ ስቴትስ የምትሰጠውን እርዳታ ይፋ ሊያደርጉ እቅድ ይዘዋል። ኔታንያሁ በበኩላቸው ዩናይትድ ስቴትስን ስለ ድጋፏ አመስግነዋል። ሐማስን ተኩስ አቁሙን እንዲያከብርም አስጠንቅቀዋል። ሐማስ ተኩስ አቁሙን አፍርሶ እስራኤል ላይ ጥቃት የሰነዘረ እንደሆነ እጅግ የከበደ አጸፋ ይከተለዋል ብለዋል ኔታንያሁ። በተጨማሪም ዩናይትድ ስቴትስን የኢራንን የኒውክሌር መርሃ ግብር የሚመለከተው ዓለም አቀፍ ስምምነት ውስጥ ተመልሳ ለመግባት የያዘችውን አካሄድ እንደሚቃወሙም አስረድተዋል ኔታንያሁ። አንቶኒ ብሊንከን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነት የመጀመሪያቸው በሆነው የመካከለኛው ምስራቅ ጉዟቸው ወደ ግብጽ በመጓዝ እስራኤልና ሐማስ ተኩስ አቁም ስምምነት ላይ እንዲደርሱ ከሸመገሉት ከግብጹ ፕሬዝዳንት አብደልፋታ አልሲሲና ከውጭ ጉዳይ ሚኒስትሩ ሳሜ ሹክሪ ጋር ይነጋገራሉ። በዓለም አቀፍ ኮቪድ-19 ዜናዎች ደቡብ ሱዳን በጇ ያሉ 72000 የአስትራዜኒካ የኮቪድ-19 ክትባቶችን የመጠቀሚያ ጊዜያቸው ከመለፉ በፊት ሌሎች ሀገሮች ሊጠቀሙባቸው ይችሉ ዘንድ ለክትባት ተደራሽነቱ ድርጅት ለኮቫክስ ለተመለስ መሆኑን አስታወቀች። ከዓለም አቀፉ ጥምረት ባለፈው መጋቢት መጨረሻ ላይ 132000 ክትባቶችን ያገኘችው ደቡብ ሱዳን ከዓለም የጤና ድርጅት ጋር ከተነጋገርንበት በኋላ ክትባቶቹን በአንድ ሳምንት ጊዜ ውስጥ ስራ ላይ ሊያውል ወደሚችል ሌላ ሀገር እንዲላክ ለነመልስ አቅደናል ብላለች። በሌላ ዜና የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ዩናይትድ ስቴትስ ዜጎቿ ከሁለት ወር በኋላ የቶኪዮ ኦሊምፒክስን ወደምታስተናግደው ወደ ጃፓን ከመጓዝ እንዲቆጠቡ አስጠነቀቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጃፓን የምታካሂደው የጸረ ኮቪድ-19 ክትባት እንቅስቃሴ ዝግተኛ መሆኑንና ጃፓን ራሷም ከዩናይትድ ስቴትስ በሚጓዙ መንገደኞች ላይ ገደብ መጣሏን ምክንያት በማድረግ ለዜጎቹ ከፍተኛውን የጉዞ ማስጠንቀቂያ ነው ያወጣው። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል CDC በበኩሉ ባወጣው የራሱ መግለጫ የኮቪድ-19 ክትባታቸውን ወስደው ያጠናቀቁም ዜጎች ቢሆኑ ለተለያዩ የኮሮና ቫይረስ ዝርያዎች የመጋለጥና ወደ ሌሎች የማዛመት አደጋ ሊገጥማቸው ስለሚችል በጠቅላላው ወደ ጃፓን ከመጓዝ ሊቆጠቡ ይገባል ሲል አስጠንቅቋል። ባለፈው ዓመት ኮቪድ-19 በዓለም ዙሪያ መዛመቱን ተከትሎ እንዲዘገይ የተደረገው የቶኪዮ ኦሊምፒክስ ውድድር በአውሮፓውያን ከሐምሌ 23 እስከ ነሐሴ 8 ቀን ነው ሊካሄድ የታቀደው። ይሁን እንጂ በዋና ከተማዋ በቶኪዮና በሌሎችም የሀገሪቱ አካባቢዎች እያሻቀበ የመጣውን የቫይረሱን ስርጭት ለመቆጣጠር አስቸኳይ ጊዜ ታውጇል። የሀገሪቱ ሆስፒታሎች በህሙማን ብዛት እየተጨናነቁ ሲሆን የኦሊምፒክስ ውድድሮቹ እንዲሰረዙ ከህዝቡ በኩል የሚቀርበው ውትወታም እየጨመረ ነው። በቅርቡም 6000 ሐኪሞችና የሆስፒታል ሰራተኞችን የሚወክል የጃፓን የህክምና ባለሙያዎች ማህበር በጻፈው ግልጽ ደብዳቤ የሀገሪቱ ጠቅላይ ሚኒስትር ዮሺሂዴ ሱጋ ውድድሩ መሰረዝ እንዳለበት ዓለም አቀፍ የኦሊምፒክ ኮሚቴን እንዲያሳምኑ አሳስቧቸዋል። በቫይረሱ ስርጭት መባባስ የተነሳ ቀደም ብለው የጃፓን ባለስልጣናት የውጭ ሀገር ሰዎች በውድድሩ ላይ ለመታደም እንዳይገቡ ክልከላ ማወጃቸው የሚታወስ ነው። ይሁን እንጂ የሀገሪቱ ካቢኔ ዋና ጸሐፊ ዛሬ ለጋዜጠኞች በሰጡት ቃል ክልከላው የግድ አስፈላጊ በሆነ ምክንያት የሚመጡትን አይመለከትም ማለታቸው ተጠቅሷል። በዩናይትድ ስቴትስ የጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት እስካሁን ጃፓን ውስጥ የተመዘገቡት የተረጋገጡ የቫይረሱ ተጋላጮች 722668 ብቻ ሲሆኑ 12351 ሰዎች ደግሞ በበሽታው የተነሳ ህይወታቸውን አጥተዋል። በጠቅላላው የኮቪድ መከላከያ ክትባቱን የወሰዱት ደግሞ ከህዝቡ 5% ብቻ መሆናቸውን መረጃው ያመለክታል። በሌላ ዜና የዓለም የጤና ድርጅት የኮሮና ቫይረስን አመጣጥ እንደገና በግልጽ እንዲያጣራ የዩናይትድ ስቴትስ የጤናና የሰብአዊ አገልግሎቶች ሚኒስትሩ ሃቪየር ባሴራ በዛሬው ዕለት አሳሰቡ። የዩናይትድ ስቴትሱ የጤና ሚኒስትር ለአመታዊው የዓለም የጤና ድርጅት ጉባኤ በቪዲዮ ባስተላለፉት መልእክት በግልጽነት ሳይንስን መሰረት ባደረገና ዓለም አቀፍ ኤክስፐርቶቹ ነጻነታቸውና ተደራሽነታቸው በተረጋገጠ መንገድ ሊካሄድ እንደሚገባም አያይዘው አሳስበዋል። በመጨረሻም የአውሮፓ ህብረት አባል ሀገሮቹ በሙሉ ለቤላሩስ የአየር መንገዶች ሁሉ የአየር ክልላቸውንና የአውሮፕላን ጣቢያዎቻቸውን እንዲዘጉ አሳሰበ። ህብረቱ ይህን ያሳሰበው ቤላሩስ የፕሬዝዳንቱ አሌክሳንደር ሉካሼንኮ ተቃዋሚ የሆነ ጋዜጠኛ የተሳፈረበትን አውሮፕላን አስገድዳ በሀገሯ በማሳረፍ ጋዜጠኛውን ካሰረች በኋላ ነው። የፈረንሳይ አየር መንገድ፣ ሉፍታንዛ እና የሲንጋፖር አየር መንገድን ጨምሮ በርካታ አየር መንገዶች በቤላሩስ የአየር ክልል አናልፍም ብለዋል። የአውሮፓ ህብረት በጉዳዩ ዙሪያ ምርመራ እንዲከፈት ጠይቋል። ተጠያቂ በሆኑ የቤላሩስ ባለስልጣናት ላይ ማዕቀብ እንጥላለን ሲልም አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ግንቦት 17 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ አንበል።
የማይታወቁ ብዙ ነገሮች አሉ። አሁን ለምሳሌ አንደኛ እኛ አሁን የተከተቡ ሰዎች ለስንት ጊዜ ክትባቱን እንደሚያገለግል፣ ለስድስት ወር ይሁን ለአንድ አመት ይሁን በየአመቱ እንደሚያስፈልግ ብዙ ያልታወቁ ነገሮች አሉ። ስለዚህ ህንድ ያለው ሁኔታ የሚያሰጋው ምንድነው? አሁን ያለው ክትባት ይስራ አይስራ አይታወቅም። ባለመታወቁ ምናልባት መከላከያ መንገዶቹን ልክ ድሮን ተደረገው ማድረግ ይጥቅም ይሆናል።
የዩናይትድ ስቴትሱ የሜዮ ክሊኒክ የካንሰርና የደም በሽታዎች አማካሪ ሐኪሙ ዶክተር ከበደ ቤኛን ድምጽ ነው የሰማችሁት። ሙሉ ዝግጅቱ በምሽቱ ሐኪሙን ይጠይቁ ሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ። የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገው የቪዛ ክልከላ ውሳኔ የሁለቱን አገሮች ግንኙነት በእጅጉ የሚጎዳ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። አስተዳደሩ እዚህ ውሳኔ ላይ ለመድረስ የሚያስችል በቂ ምክንያት የለውም ሲሉ ነው የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ የተናገሩት። ከዩናይትድ ስቴትስ ጋር ያለን ግንኙነት እንዲበላሽ አንፈልግም ያሉት ቃል አቀባዩ አስተዳደሩ ውሳኔውን በድጋሚ እንዲመረምረው ግን ያገራቸው ፍላጎት መሆኑን ጠቁመዋል። እስክንድር ፍሬው ዝርዝሩን ይዟል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫ የዩናይትድ ስቴትስ አስተዳደር በአገሪቱ ባለስልጣናት ላይ የቪዛ እገዳ ውሳኔ ይፋ ካደረገ በኋላ የመጀመሪያው ነው። ለሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ የቀረቡት ጥያቄዎችም ሁሉም በሚባል ደረጃ ከዚሁ የቪዛ እገዳ ውሳኔ ጋር የተያያዙ ነበሩ። ቃል አቀባዩ በማብራሪያቸው የዩናይትድ ስቴትስ አስተዳደር ውሳኔ ለበርካታ ዓመታት የዘለቀውን የሁለቱን ሀገራት ጠንካራ ግንኙነት ከግምት ያላስገባ መሆኑን አስረድተዋል።
ቅርብ ጊዜ ወዲህ አልሸባብን በመታገል ብቻ ሳይሆን በኮሪያ ጦርነት ፈጣይ 56 አካባቢ ነው አሜሪካኖች የተባበሩት መንግስታት ድርጅት እዝ ስር ወደ ኮሪያ በዘመቱ ጊዜ ከአፍሪካ ውስጥ ብቸኛ ሀገር እዛ የነበረች ኢትዮጵያ ናት። አብረናቸው ብዙ ጊዜ ነበርንና ታሪካዊ ግንኙነት ነው ያለን። ይሄ ግንኙነት ከተበላሸ የምንጎዳው ብዙ ነን ለማለት ነው። ከሪጅናል በላይ ነው ማለት ኢትዮጵያ ብቻዋን ለምትጎዳው አሜሪካንም ይጎዳል፣ ከሁሉ በላይ ደግሞ ሪጅኑን ይጎዳል ነው።
ካላቀበው አከለው እንዳሉት ይሄ የረጅም አመታት ግንኙነት እስካሁንም በተለያዩ የትብብር መስኮች ቀጥሏል።
ከቅርብ ጊዜ ወዲህ በጸረ አልሸባብ በአካባቢው ሽብርተኝነትን በመታገል ብቻ አብረን አረግናቸው የናቸው ጉዞዎች ከግምት ሊገቡ ይችላሉ። የሚሰጡት ትርጉም በሰላም ጥበቃ ኢትዮጵያ ሚና ጉልህ ነው፣ እዚህም ላይ ኢምፓክት አለው ነው። እዛ ውስጥ አሜሪካኖችም ፍላጎት አላቸው፣ ኢንትረስት አላቸው ለማለት ተፈልጎ ነው። ስለዚህ የጉዞ ክልከላው እና ሌሎችም ምናልባት ተዛማጅ እርምጃዎች ለአሜሪካ አይጠቅሙም ነው። በእኛ በኩል አሁንም እየተባለው ያለው ይሄን ተቀባይነት የለውም፣ ለዚህ የሚያበቃችሁ ምክንያትም የላችሁም ነው።
የዩናይትድ ስቴትስ አስተዳደር የጉዞ እገዳውን የጣለው በተለይ በትግራይ ክልል ካለው የሰብአዊ ሁኔታ ጋር በተያያዘ ነው። በዚያ ያለው ቀውስ እንደዚሁም ለኢትዮጵያ ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነት ስጋት የሆኑ ሌሎች ሁኔታዎች በእጅጉ እንዳሳሰቡትም ነው አስተዳደሩ የገለጸው። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላት ያንን ለማቆምና ለፖለቲካዊ ቀውሱም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አለመራመዳቸውን ይገልጻል መግለጫው። በክልሉ የተለያዩ የሰብአዊ መብት ጥሰቶች የተፈጸሙ መሆኑን የጠቀሰው የዩናይትድ ስቴትስ መግለጫ ይሄም በእጅጉ አሳሳቢ መሆኑን ጠቁሟል። ግጭት ካልቆመና የሰብአዊ እርዳታ ተደራሽነትም በፍጥነት ካልተስፋፋ አሁን ያለው የምግብ እጥረት ወደ ከፋ ረሃብ ሊያመራ እንደሚችልም ነው የጠቆመው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ግን በተለይ ከተደራሽነትና ከሰብአዊ መብት ጥሰት አንጻር የተለያዩ ስራዎች መሰራታቸውን ጠቅሰዋል።
ከአሜሪካ ብቻ ሳይሆን ከተቀረው የዓለም አቀፍ ህብረተሰብ ቅርብ ጊዜ ወዲህ ሲያነጋግሩን የነበሩት ጉዳዮቻቸው አንዱ የአክሰስ ጉዳይ ነው። ሰሜን ሀገራችንን ክፍል በተመለከተ የአክሰስ ጉዳይ ተፈቅዷል ኦልሬዲ። ስለተፈቀደም ነው በርካታ ኤንጂኦዎች ናቸው ዛሬ እዛ አካባቢ ያሉት። ኤንጂኦ ብቻ አይደለም ዓለም አቀፍ ጋዜጠኞች ጭምር አሉ። እናንተ ታውቃላችሁ ያስባለሁ የተከፈተን ነገር አይ አልተከፈተም የለም እዛ የለንም የሚባለው ነገር ፍጹም ትክክል አይደለም ነው። የሰብአዊ መብት ጥሰቶች እዛ አካባቢ ይፈጸማሉ፣ ሊፈጸሙ ይችላሉ። ምክንያቱም ወታደራዊ እንቅስቃሴ ይደረግበት አካባቢ ነውና ያንን የሰብአዊ መብት ጥሰትን ደግሞ እናጣራ አብረን የሚለው አቋም ወደ ተወስዶ እየተሰራ ነው ያለው። የኢትዮጵያ የሰብአዊ መብት ኮሚሽን አንዳንድ መግለጫዎችም ከወዲሁ መስጠት ለእናንተ መግለጫ እየሰጠ ያለበት ሁኔታ ነው ያለው። ይሄ እያለ ለምንድን ነው የምትክዱት የሚል ነው። የሰብአዊ እርዳታ በተመለከተ በአንድ ሁለት ዙር አሁን ሶስተኛ ዙር ተጀምሯል። ለተጎዳ አካባቢ ሰው የሰብአዊ እርዳታ እየደረሰ ያለበት ሁኔታ ነው ያለው። መጀመሪያ አካባቢ 4.5 ሚሊዮን አካባቢ፣ ቀጥሎ 1 ነጥብ እንደዚህ፣ አሁን ሶስተኛ ዙር ተጀምሯል። እብን እሱ አይደለም የመኸር ጊዜም ስለሆነ ለገበሬዎች ዘር ማድረስ ምን ማለት ግብርና ሚኒስቴር ሁሉ ከፍተኛ በጀት እየመደበ እየተንቀሳቀሰ ያለበት ሁኔታ ነው ያለው።
የዩናይትድ ስቴትስ አስተዳደር መሬት ላይ ያለው እውነታ ምን እንደሆነ አያውቅም ማለት እንደማይቻልም ነው አምባሳደር ሪና የሚናገሩት።
መረጃ ስላልደረሳቸው አይደለም ጥቅምን በመረጃ እንኳንና የምዕራቡ ዓለም እንደ አሜሪካ አይነት ሀገር ያለውን ነገር በተለያየ መንገድ በቴክኖሎጂ በረቀቀ መንገድ ያገኛሉ። ስለዚህ የመረጃ እጥረት አይደለም፣ መረጃ ስላልደረሳቸው አይደለም። አንዳንዱ ዴሊብሬት ነው፣ ፋብሪኬሽን ነው፣ ጥቅም ነው። ምናልባትም የፖሊሲ ነጻነት የሚባል አለ። ለምሳሌ ሶስተኛ ዓለም ሀገር በተመለከተ የኮልድ ወር ጊዜ ሁለት ካምፖች በነበሩ ጊዜ አሜሪካና ሶቪየት ህብረት ካምፕ፣ ሁለቱ መካከል የነበረው ሽኩቻ ዓለምን በሁለት ተከፈለበት ነው። እኛም ያጦስ ደርሶናል፣ ያጠፋንተ ደርሶናል። አንዴ ከአሜሪካን ጎን ሆነናል፣ አንዴ ኢትዮ ሶማሊያ ጦርነት ጊዜ ከሶቪየት ዩኒየን ከሚባለው ጋር ነበር ነው መሳሪያ ሁሉ የተከለከልንበት ዘመን ነው የነበረው። በዛን ሰዓት ታዳጊ ሀገሮች እንደኛ አይነቶችን በቁጥጥር ስር የማድረግ ዝንባሌው ጠንካራ ነበር። ነገር ግን ኮልድ ወር ከፈረሰ በኋላ አሁንም ተጽዕኖዋል። አንደኛ የነበሩ ሀያል ሀገሮች አሉ፣ ሁለተኛ ደግሞ ታዳጊ አሁን እየመጡ እያጎደጎቱ ያሉ ሀያላን ሀገሮች አሉ። ሀገሮችን ሪሶርስ መቆጣጠር፣ የፖሊሲ ነጻነት መንሳት፣ ከኔ ጋር ብቻ ሁን የማለት ነገር አለ።
የሁለቱን ሀገራት ግንኙነት ባለበት ደረጃ የማስቀጠሉ ጉዳይ ግን አብቅቶለታል ብለው እንደማያምኑ አምባሳደር ዲና ጠቁመዋል።
አሁንም እኛ ነገሩን ማጋጋል አንፈልግም፣ ከአሜሪካ ጋር ያለንን ግንኙነት ሊበላሽ አንፈልግም። ልቦና ይግዙትና ሪቪው አድርገው የአስተዳደሩ አሁን የወሰደውን ሜዥር የሚለውን መልእክት መልእክት ብቻ ነው ማስተላለፍ የሚያስፈልገው። ነገር ግን አንድ ሬድ ላይት አለ፣ ሬድ ላይን አለ፣ ቀይ መስመር አለ። ነጻነት፣ ኢትዮጵያ ሉዓላዊነት በገንዘብ በIMF በወልድ ባንክ በምን የሚቀየር እንዳልሆነ መንግስትም ቢቀየር ኢትዮጵያ ህዝብን አይፈቅድለትም። ይሄን ምልክቶች አሁን ያያየናልንበት ሁኔታ ነው የነበረ ነው። የሀገሪቷም ታሪክ እንደዛ ነው።
ያሉትን ችግሮች በተመለከተ ዩናይትድ ስቴትስን ጨምሮ ከዓለም አቀፍ አጋሮች ጋር ተከታታይ ውይይቶች መደረጋቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አስታውሷል። የተወሰኑትን ችግሮች ከመፍታት አንጻር ተጨባጭ መሻሻሎች በታዩበት ሁኔታ የጉዞ እገዳ ውሳኔ መተላለፉ ግን ገንቢ የሆነውን የውይይት መንፈስና በመሬት ላይ የተገኙትን ውጤቶች የሚጎዳ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ዘገባ ደግሞ ወደ አስመራ ይወስደናል። ኤርትራ በትላንትና ዕለት በአስመራ ስቴዲየም ያከበረችውን 30ኛ ዓመት የነጻነት በዓል አከባበር ስነ ስርዓት የተከታተለው ብርሃነ በርሄ ያደረሰን ነው፣ ቀጥሎ ይቀርባል።
በአገር ውስጥና በውጭ አገር የሚኖሩ ኤርትራውያን በዓሉን በያሉበት በድምቀት አክብረውታል። ትናንት ከቀትር በኋላ ምሽት ላይ በአስመራ ስታዲየም በተካሄደው ስነ ስርዓት ላይ የተገኙት ፕሬዚዳንት ኢሳያስ አፈወርቂ የነጻነት ቀን ክብደትና ጣዕም አመት አመት እያደገ መምጣቱ ከደስታና ኩራት ባለፈ ብዙ ሀቆችን የሚቀሰቅስና የሚያስታውስ ቀን ነው ሲሉ ገልጸውታል። የበዓሉ ክብደት መሰረቱ ደግሞ የኤርትራ ህዝብ ለ50 አመታት ያካሄደው ጽናትና ጀግንነት መግለጫ ሐውልት ነው ሲሉም ፕሬዚዳንቱ አክለው ተናግረዋል።
መሰረት ወይ መበገሲ ማይትርዝነት ብሕሪ ካልኣይ ዓለማዊ ኩናት ሕጋዊ
የበዓሉ ዋነኛ ክብደት መሰረት ወይ መነሻ ከሁለተኛው የዓለም ጦርነት በኋላ የኤርትራ ህዝብ የነጻነትና የልዑላውነት ጥያቄና ህጋዊ መፍቱ ከተነፈገ በኋላ ጭቆናና ቅኝ ግዛትን እንዲሁም ማታለልና ድለላን ተቃውሞ እንደ አውሮፓውያኑ አቆጣጠር ከ1941 እስከ 1991 ለ50 አመታት በጽናትና በጀግንነት መክቶና ከባድ መስዋዕትነት ከፍሎ መብቱን ነጻነቱንና ሉዓላዊነቱን በፍትህ ያረጋገጠበት ሐውልት ነው ብለዋል። ላለፉት 30 የነጻነት አመታት በሃንሽ ደሴትና በባድመ የድንበር ግጭትን በመለኮስ በአካባቢው ቀውስ በመፍጠር ኤርትራን ለመቆጣጠርና ቀጠናውን ለማስተዳደር ሀያላን ሀገራት በኤርትራ ላይ ጫና ሲፈጥሩና ሲራ ሲሸርቡ እንደነበረ የሚያሳይ አንድ ምሳሌ እንደሆነ የተናገሩት ፕሬዚዳንት ኢሳያስ አፈወርቂ እንደ አውሮፓውያኑ አቆጣጠር በ2009 የተባበሩት መንግስታት የጸጥታው ምክር ቤትን በማስገደድ በኤርትራ ላይ ያስተላለፉት ማዕቀብና እሱን ተከትሎ የተፈጠረው ጉዳት ኤርትራን ለማንበርከክና ለመጉዳት የተደረጉ ተከታታይ ሴራዎች እንደሆኑም አስረድተዋል። እንደ አውሮፓውያኑ አቆጣጠር ህዳር 4 2020 ጁንታ ወያኔ ሲሉ የተቀሷቸው የትግራይ መሪዎች የከፈቱት ጦርነትና ወደ ኤርትራ የተኮሱት ሚሳኤል እንዲሁም ላለፉት 6 ወራት በኤርትራ ላይ የተካሄደው የማጠልሸትና የሐሰት ፕሮፖጋንዳ ከዚህ በፊት የተሞከሩ ሴራዎች ፋይዳ ባለማግኘታቸው የተወሰዱ የተስፋ መቁረጥ ምርጫዎች ናቸው ሲሉ ፕሬዝዳንት ኢሳያስ ተናግረዋል። በየጊዜው የተከሰቱ የኤርትራ ነጻነትና ሉዓላዊነትን የሚቃወሙ ተከታታይ ሙከራዎች እንደየአመጣጣቸው እየከሸፉ ሲሄዱ ተላላኪያቸውና አገልጋያቸው የሆነው ጁንታ ወያኔ ከጨዋታ ውጪ መሆኑ በአንድ በኩል ያሳየነው ትግስትና የኤርትራን ሉዓላዊነት መሬት ለ20 አመት ወሮ መያዝ ፋይዳ ስላልተገኘበት እንደ አውሮፓውያኑ አቆጣጠር ህዳር 4 2020 ወደ ኤርትራ ሚሳኤል ተተኩሷል። ይህ ሙከራ ሲከሽፍ ኤርትራን ለማጠልሸት ላለፉት 6 ወራት የተካሄደው የሐሰት ፕሮፖጋንዳም ዓለም የታዘበው አይን ያወጣ ጫናና ኤክሳራቸው ማሳያ ነው ብለዋል። ፕሬዚዳንት ኢሳያስ የኮቪድ-19 ወረርሽኝን በተመለከተ ሲናገሩም ኮቪድ-19 በዓለማችን ያስከተለው ነውጥና አልቂት የሰው ልጆች አካሄዳቸውንና እንቅስቃሴያቸውን እንዲያስተካክሉ የሚጠቁም የጥሪ ደወል ነው ብለዋል።
ዝተፈላለዩ ቁጠባዊ አምራትን መለክዕታትን ኮነ ልምዓታዊ ሕርያታት ብማሕበራውን ክሊማውን ጥዕናውን ግንዛቤታትን ኣገዳሲ ጭራታት ከፊቱ ንክበሃል ይከኣል።
የተለያዩ የምጣኔ ሀብት መለኪያዎችና መስፈርቶች የሆኑ የልማት ምርጫዎች ለማህበራዊ፣ ለጤናና የአየር ንብረት ለውጥ አስፈላጊ የግንዛቤ ጭራ ከፍቷል ይባል ይቻላል። በጤና ፖሊሲዎቻችንና አሰራሮቻችን ብቻ ሳይሆን ድካማችንን ለይተን በማውጣት ማስተካከያ እንድናደርግ ማሳሰቢያና ማስጠንቀቂያ ስለሆነን ትኩረታችንን በማሳደግ ሁሉንም አይነት የምርምር የመከላከልና የፍወሳ አቅማችንን በማጎልበት ደህንነታችንና ለማታዊ መከታችን በአሉታ እንዳይሰናከል በሽታውን ሙሉ ቁጥጥር ውስጥ ለማስገባት ሳንሰለች እንተጋለን ብለዋል። በመጨረሻም ፕሬዝዳንት ኢሳያስ በአሁን ወቅት የተከሰተው ዓለማዊና ቀጠናዊ ነውጥና ቀውስን ግምት ውስጥ በማስገባት ክለሳ ተደርጎበት በመንግስት የተያዘውን አጠቃላይ የልማት ነጻነትንና ሉዓላዊነትን የማስጠበቅ መርሃ ጎደናን ለማሳካትና ከግቡ ለማድረስ ሁሉም በአገር ውስጥና በውጭ አገር የሚገኙ ኤርትራውያን የበኩላቸውን ተሳትፎ እንዲያደርጉ አሳስበዋል። በአስመራ በተካሄደው የ30ኛ ዓመት የኤርትራ የነጻነት በዓል የአከባበር ስነ ስርዓት ላይ ከፍተኛ የመንግስት ባለስልጣኖችና ኃላፊዎች፣ የሃይማኖት መሪዎች፣ ዲፕሎማቶችና ሌሎች ታዳሚዎች የተገኙ ሲሆን በዓሉም በወታደራዊ ሰልፍና በአይነቱ የመጀመሪያ እንደሆነ የተነገረለት በርካታ አንጋፋና ወጣት አርቲስቶች የተሳተፉበት ልዩ የሙዚቃ ዝግጅት ቀርቧል። ለ20 ደቂቃም ርችት ተተኩሷል። ትናንት ጧት ደግሞ በአሩን የሚያበስር 21 መድፎች ተተኩሰዋል። ለአሜሪካ ድምጽ ሬዲዮ ብርሃነ በርሀ ከአስመራ።
አመሰግናለሁ ብርሃነ። በተከታዩ ዘገባ ደግሞ አድማጮች ከአስመራ ወደ ጎንደር እንሻገራለን። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ቱመት ምንዱካ ቀበሌ ካለፈው እሁድ አንስቶ በሱዳን ታጣቂዎች በተደራጀ መልኩ ጥቃት እየተፈጸመ ነው ሲሉ የአካባቢው ነዋሪዎች ገልጠዋል። በሌላ በኩል ይህንኑ ተንተርሶ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫቸው ወቅት ስለ ጉዳዩ ተጠይቀው ለጊዜው መረጃው እንደሌላቸው ነው የተናገሩት። አስቴር ምስጋናው ዝርዝሩን ይዛለች።
አቶ ያዩ ፍቃዴ በምዕራብ ጎንደር ዞን መተማ ወረዳ ቱመንት መንዱቃ ቀበሌ ነዋሪ ናቸው። ዛሬ ለአሜሪካ ድምጽ በሰጡት ቃል የሱዳን ታጣቂዎች ከባለፈው እሁድ ጀምሮ ድንበር ጥሰው በመግባት ቱመት መርጥራህር በተባለ የኢንቨስትመንት መንደር የሶስት ባለሀብቶችን ንብረት ዘርፈውና አቃጥለው ሄደዋል ይላሉ።
በከፍተኛ ጦሩን አምጥቶ ደንበር ላይ አስቀምጦ የኢትዮጵያን ደንበር ጥሶ እየመጣ እየገባ ባለሀብቶቻችን እንትን እያለ ነው። የትልልቅ ባለሀብቶቻችን ካምፑን በጠቅላላ አቃጥለው ይዘውበት
ሄደዋል። አቶ እያዩ ዛሬም ከጠዋት ጀምሮ ታጣቂዎቹ በአካባቢው ተኩስ መክፈታቸውን ተናግረዋል።
ዛሬ ደግሞ ማጥቃት አድርጎ መጥቷል። የኛ ኃይል እንደገባ ነው ያለ እስካሁን ድረስ። እዛው ሌሎች ካምፖችን ለማቃጠል መጥፎ ያው ገጥሟል ከኛው ሰራዊት ጋር ከዚህ ከሚሻውና ከታጠቀው ኃይል ጋር።
ሌላው አስተያየት ሰጪ ከሹመት መንዱቃ ቀበሌ በቅርብ ርቀት በምትገኘው ሽንፋ ነዋሪ ነኝ ያሉት ነጋ ዘላለም ታጣቂዎቹ ባለፈው እሁድ ድንበር ጥሰው በመግባት ሞገስ ተሻገር የተባሉ ባለሀብትን 500 የቁም ከብትና ሌሎች ንብረቶችን እንዲሁም የሁለት ባለሀብቶችን ንብረቶች ዘርፈውና አቃጥለው ሄደዋል ብለዋል።
የአቶ ሞገስ ተሻገርን ካምፕ ሙሉ በሙሉ አቃጥለውታል። ከ500 በላይ የቀንድ ከብቶችን ወስደውበታል። ሁለቱን ማረሻዎች ወስደውበታል። እዛው የነበሩ በጎች፣ ፍየሎች ነበሩ፣ እነሱንም ጭምር ወስደዋል። ዶሮም አልቀራቸውም። እዛው ለዘበኞች ለማንቃት የሚጠበቁ እዛው አብረው የነበሩ ውሾች ነበር፣ ውሻዎቹን ጭምር ነው የገደሏቸው። ካምፑ በጣም የነበር ታላቅ ካምፕ ነው የነበረው፣ ሙሉ በሙሉ ተቃጥሏል። የአቶ ደጋረግንም በተመሳሳይ ወይዘሮ የሽናት ሽጉጥ ካምፕ እዛው አካባቢ ላይ ያለ እሷ ጋ ያሉ ሰራተኞች ተባረዋል። የተፈቹም ያልተፈቹም ዱቄቶችንም በሙሉ ባሉም ያገኟቸውን በየመሽሮዎቹ የሁሉንም ዘሮች ወስደውባቸዋል።
አቶ ነጋክለው ዛሬ ከማለዳው ጀምሮ በመካናይዝድ የተደራጀ ጦር ወደ አካባቢው በመምጣት ከአካባቢው ሚሊሻ ጋር የተኩስ ልውውጥ እያደረገ መሆኑን ተናግረዋል።
ዛሬም በተመሳሳይ ንጋት ላይ በመካናይዝድ የሚመራ ጦር ነው የመጣው በከባድ መሳሪያ። ከዛ አካባቢ ያሉ ዘበኞች ጋር ተመጣጣኝ ያልሆነና አቅም በላይ የሆነ የጅሽቃን ሞርተር ድምፅ ነው ያለው። ከባድ መሳሪያ እየተኮሱ ነው። ያው እንዳልኩሽ እዛ አካባቢ ያሉ ሰራተኞች ወደ መሀል መጥተዋል። ከኛ የተወሰኑ መከላከያዎች እና የአካባቢው ሚኒሻ አርሶ አደሩ ወደ ግንባር እንደሄደ ነው። እስካሁንም ድረስ የተጎዳ ሰው ስንት እንዳለ ባናውቅም ጦርነቱ ግን እየተካሄደ ነው። መንግስት በምን መልኩ እያየው እንደሆነ አናውቅም። በድርድር በስምምነት ይፈታል የሚል ነው የመንግስት አካላት መልስ እየሰጡ ያሉ። ነገር ግን አሁን ወቅቱም የዘር ወቅት እየደረሰ ነው። አብዛኛው ኢንቨስተር አጽድቶ ጨርሷል። መዝሪያው ሰዓት ነው። እነሱ ደግሞ በምናጭድበትና በምንዘራበት ሰዓት ነው ወቅት ተጠብቆኛ ላይ ጉዳት እያደረሱ ያሉትና እንግዲህ መቼ እንደሚፈታና ግን መንግስት ያው በድርድር እንፈታዋለን የሚል አይነት ነገር ነው ያለው። እስካሁን የተወሰደ ነገር የለም በእኛ መንግስት በኩል።
በዚህ ዘገባ ላይ የአካባቢውን ባለስልጣናት ለማግኘት ያደረኩት ጥረት ስልካቸው ሊሰራ ባለመቻሉ ማካተት አልቻልኩም። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ላይ ከሱዳን ጦር ጋር በተያያዘ ከጋዜጠኞች ለቀረበላቸው ጥያቄ መረጃ እንደሌላቸው ገልጸዋል። የሱዳን ጦር የኢትዮጵያን ድንበር ጥሶ በመግባት ጥቃት መፈጸሙን በተደራጀ መልኩ አጠናክሮ የጀመረው የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል የህግ ማስከበር ዘመቻ ከጀመረ ወዲህ ነው ብለዋል አስተያየት ሰጪዎቹ። የሱዳን መንግስት በተለያዩ ጊዜያት ኢትዮጵያ ወረራ ፈጽማብኛለች ማለቱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርና መዘግናለሁ ለዘገባዋ። አድማጮች ተከታዩ የመጽሔት ርዕስ ደግሞ በስድስተኛው ብሔራዊ ምርጫ ተሳታፊ የሆነው እናት ፓርቲ በምርጫው ካሸነፍክ ኢትዮጵያን ከተጋረጠባት የህልውና አደጋ ለመታደግ እሰራለሁ ማለቱን የጥምር መንግስት ምስረታ ሐሳብ የሚደግፍ መሆኑን አሳውቋል። በመጪው ሀገራዊ ምርጫ ተሳታፊ የሆኑ የተፎካካሪ የፖለቲካ ፓርቲ አመራሮች በተለይ በአሜሪካ ድምጽ ራዲዮ አስተያየታቸውን በሚያቀርቡበት በዚህ መድረክ ለምሽቱም መስፍን አራጌ ከእናት ፓርቲ አመራር ጋር ቆይታ አድርጓል።
ወሎ ዩኒቨርሲቲና መቅደላ አምባ ዩኒቨርሲቲ ከደቡብ ወሎ ዞን ጋር በመተባበር ሁሉም ለሰላም ሰላም ለሁሉም በሚል መሪ ሐሳብ ዛሬ ደሴ ከተማ ላይ ባዘጋጁት ኮንፈረንስ የሀገር ሽማግሌዎቹና የሃይማኖት አባቶቹ ለበርካቶች ህይወት መጥፋት፣ ለንብረት ውድመትና ለአካባቢ አለመረጋጋት ምክንያት ሊሆኑ የሚችሉ ግጭቶችን በባህላዊ የሽምግልና ዘዴዎች ማክሸፋቸውን የተገለጸው የሀገሪቱን የፖለቲካ ትኩሳት ተከትሎ በተለይ ባለፉት 3 አመታት ከግለሰቦች መበቃቀል ጀምሮ የመንግስትን መዋቅር እስከ ማፍረስ የህዝብ መሰረተ ልማቶች ላይ ጉዳት እስከማድረስ መንገዶችን ዘግቶ እንቅስቃሴን እስከማወክ የደረሱ ግጭቶች ተከስተዋል። በባህላዊ ሽምግልና ጥረት ግን ሊደርስ የሚችለውን ጉዳት መቀነስ እንደተቻለ የደቡብ ወሎ ዞን ዋና አስተዳዳሪ አማካሪ እጅጉ መላክ ያስታውቃሉ።
ብዙ ግጭቶች ያጋጥመውናል። እነዚህ ግጭቶች ብዙ ሰዎችን ወደ እስር ቤቶች ማጋዝ የሚጠይቁ ናቸው። ያም ሆኖ ደግሞ ግጭቱን በዘላቂነት ለመፍታት ማያስችሉ ናቸው። የበለጠ መበቃቀልን የሚያጭሩ በመሆኑ የተከተልነው መንገድ ባህላዊ ስርዓታችን ለዚህ ባለው ቅርበትና ዘላቂነት ለጠ እንድንጠቀምበት ተነሳሽነቱ ከተወሰደ በኋላ ባሰብነው መንገድ በብዙ አካባቢ የነበሩትን ስብራቶች መልሶ በመጠገን ረገድ የነበራቸው አስተዋጽኦ እጅግ በጣም ትልቅ ነበር።
በምዕራብ ወሎ ሸምጋይ፣ በምስራቁ ደግሞ አበጋሪ እየተባሉ የሚጠሩት የሀገር ሽማግሌዎች በመደበኛው የህግ ማስከበር ስርዓት ሊፈቱ የማይችሉ አለፍ ሲልም ለማህበራዊ መስቀልቅል የሚዳርጉ ግጭቶችን ፈተዋል ነው የተባሉት።
አንዳንዶቹ ያው በአመጽ መልክ በርካታ ማህበረሰብ አባላት የሚሳተፉባቸው ግጭቶች ናቸው። እነዚህ ሁኔታዎች መንግስት እያንዳንዱን ጉዳይ በቅርብ መረጃ የለውም። የህግ ማስከበር ስራም ቢል በጣም በርካታ የሆነ ማህበራዊ ቀውስ ይፈጠራል። ስለዚህ ዋነኛውና በጣም ደጋፊ ሚና ከተጫወቱት የግጭት አፈታት ስርዓቶቻችን አንዱ ባህላዊ የሽምግልና የግጭት አፈታት ስርዓታችን ነው።
በተለይ በወረይል ወረዳ የካቢ አካባቢ ያነሳውን የወረዳነት ይገባኛል ጥያቄ ተከትሎ የተፈጠረውን ውጥረት በማርገብ ያደረጉት አስተዋጽኦ በግንባር ቀደምነት ተወስቷል።
ወረይሉ አካባቢ በአንድ አመት ያክል መንግስት የማያስተዳድረው የአንድ ወረዳ ግማሽ አካል ተፈጥሮ ነበር። ስለዚህ ህግ ለማስከበር የተደረጉ ጥረቶች አሉ፣ ግን ግንኙነቱን ወደ ነበረበት መመለስ አልተቻለም ነበር። ስለዚህ ይህንን ወደ ነበረበት እንዲመለስ በአካባቢ ያሉ ሽማግሌዎች ብቻ ሳይሆን ከተለያዩ የዞናችን ወረዳዎች ያሉ ሽማግሌዎች ኃላፊነት ወስደው አካባቢው ላይ ከትመው ከግጭቱ ተዋናያን ጋር የረጅም ጊዜ ምክክር አድርገው በባህላዊ ስርዓቱ መሰረት ተጽዕኖ ፈጥረው የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ችለዋል። የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ብቻ ሳይሆን የተጎዱ ወገኖች እንዲካሱ እና ጤናማ የሆነው የግንኙነት ስርዓት በማስቀጠል ሌሎች ጉዳዮች ደግሞ ስርዓቱን ተከትለው ዜጎች ያላቸውን ጥያቄ በሰላማዊና በዲሞክራሲያዊ መንገድ እንዲያቀርቡ ለማድረግ የነበራቸው ሚና ከፍተኛ ነው።
በዩኒቨርሲቲ ተማሪዎች መካከል የተፈጠሩ አለመግባባቶችንም እናቶች ፈተዋል ተብሏል። ኗሪነታቸው በኮምቦልቻ ከተማ የሆነውና የከተማዋን አገር ሽማግሌዎች በሰብሳቢነት የሚመሩት ሰይድ ኢማም ከተራይ ግለሰቦች ግጭት እስከ ሃይማኖታዊ ገጽታ የተላበሱ አለመግባባቶችን በመፍታት ይታወቃሉ። ከከተማቸው አልፈው አጎራባች ወረዳዎች በመሄድ የተጣላን አስታርቀዋል፣ የተበደለን አስክሰዋል።
የሰው ግድያ ይፈጸማል፣ እነዛም ደግሞ ጎራ ለይቶ መበቃቀል የሚያጋጥምበት መንገድ ስለሚኖር እኛ መሃል ገብተን ጉዳዮችን ካላሰለስን በኋላ ያው የደምርቅ ተፈጽሞ ሰዎቹ ቀጣይ ህይወታቸውን በሰላም የሚኖሩበት መንገድ እናመቻቻለን። የሞት ቤተሰቦችን ማለት ነው ጉዳት እንዳይደርስባቸው በህግ በኩል ከፍተኛ ውጣ ውረድ ይገጥማቸው ነበር። በአንድ ቀን በሁለት ቀን ሽምግልና የሟቹን ህይወት ካሳ ያገኛሉ። በተጨማሪ ሰላም ይኖራሉ ማለት ነው።
የሽምግልና ሽልማቱ ሰላም ማምጣቱ ነበር ያሉት ሸምጋዩ ሰይድ ኢማም።
እኛ ለሰላም ቅድሚያ ነው የምንሰጠው። የሽምግልናን ጥቅም የምንጠብቀው ከፈጣሪ ነው። አንደኛ በሁለት ጎራ የነበሩ ጠበኞችን በማስታረቃችን የአእምሮ እርካታ እናገኛለን። ጥሩ ከሸመገልንም ከፈጣሪ በጎን ነገር እናገኛለን ብለን ነው የምንገምተው። ይህም እውቅና መስጠቱ ትልቅ ነገር ነው፣ ያበረታታል። ለእኛ ሳይሆን ለሌሎች እኛ ለሚከተሉ ከእኛም ውጭ ለሚሰሩ ሰላም አንጪ የሀገር ሽማግሌዎች ከፍተኛ መስአብን እንገምታለን።
የጠቅላይ ሚኒስትሩ የደህንነት አማካሪ ገዱ አንዳርጋቸው ከሌሎች አካባቢዎች የተሻለ ሰላም እንዲሰፍን የሀገር ሽማግሌዎቹና የሃይማኖት አባቶቹ ላበረከቱት አስተዋጽኦ አድናቆታቸውን ገልጸዋል።
በዚሁ አካባቢ ግጭት የለም ማለት አይደለም፣ ልዩነት የለም ማለት አይደለም። በየጊዜው ይሄ ይፈጠራል። ነገር ግን ሌሎች አካባቢው እንደምንሰማው ወደ ከፋ ነገር ያልተሸጋገረው የሀገር ሽማግሌዎች ልዩነቶች እንዴት እንደሚፈቱ ከትውልድ ወደ ትውልድ ሲሸጋገር የመጣ የመልካምነት እሴት ባለቤቶች በመሆናችሁ እዚህ አካባቢ በተለያዩ ወቅት የተፈጠሩ ችግሮችን ለማርገብ ከፍተኛ ስራ የሰራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባጋሮች ከአመራሩ ከጸጥታ መዋቅሩ ጋር ተቀናይታችሁ በመስራታችሁ ይሄ አካባቢ በንጽጽር የተሻለ እንዲሆን አድርጋችኋልና አካባቢው ሰላም ሆኗል። እኛ ደግሞ በእናንተ እንድንኮራ አድርጎናልና በጣም ነው የማመሰግናችሁ።
አማካሪው በወሎ አካባቢ ተፈጽሞ ተግባር ለኢትዮጵያም የሚበጅ ነው ይላሉ።
ከወሎ ብዙ ነገር መማር ይችላል። በጎነትን፣ ሰው ሃይማኖት ምንድን ነው፣ ብሔርህ ምንድን ነው፣ ከየት ነው የመጣው የሚሉ ሳይሆን ቀዳሚ ጉዳዮች ሰው ሰው በመሆኑ ምክንያት የሚከበርበት አካባቢ። ይህንን መልካም ባህል ጠብቁት፣ ተንከባከቡት፣ ለሌሎችም ማስተምሩበት። በዚህ በ21ኛው ክፍለ ዘመን እንስሳት እንኳ መብታቸውና ደህንነታቸው እንዲከበር ለነሱ መብት ተሟጋች ባለበት ዘመን በየቦታው የሰው ልጆች ምን እንደሚሆኑላቸው የምናውቀው። ስለዚህ ይሄ በጎነት ለሰው ልጆች ክብር የሚሰጥ ተቻችሎ የመኖር የወሎ ባህል ከመቼውም ጊዜ ለሀገራችን የሚያስፈልጋታል። ለዚህ አካባቢ ብቻ ሳይሆን
ከቅርብ ጊዜያት ወዲህ ግን ዘመናት የተሻገረውን ባህላዊ ትውፊት የሚሸረሽሩ ያልተለመዱ ድርጊቶች ብቅ ብቅ እያሉ መሆናቸውን አቶ ጅጉ ይናገራሉ።
ሃይማኖትን ሽፋን በማድረግ ከፖለቲካ ጋር ማጣረስ አለ እና በዚህ ምክንያት የፉክክር መንፈስ እየነገሰ ነው በሃይማኖቶቻችን መካከል። ተጨባጭ የሆኑ ግጭቶችንም አስተናግደናል። ምንም እንኳን እነዚህ ግጭቶች ከቁጥጥር ውጭ ወጡ ባይሆንም
እንደ ዋና አስተዳዳሪው አማካሪ ያልተለመዱ ያላቸው የቤተ እምነቶች ግንባታ ፉክክርና የሌላ እምነት ተከታዮችን የሚዘልፉ ሃይማኖታዊ ስብከቶች እንዲቆሙ በማድረግ የሀገር ሽማግሌዎቹና የሃይማኖት አባቶቹ የሸምጋይነት ሚናቸውን እንዲያበረክቱ ጥሪ አስተላልፈዋል። በዕለቱ 10 ስራ አስፈጻሚዎች ያሉት የደቡብ ወሎ የሀገር ሽማግሌዎች የሰላም ምክር ቤት የተቋቋመ ሲሆን ደም በማድረግ እርቅ በመፈጸም የተበደለን በማስካስ የላቀ አስተዋጽኦ አድርጓል የተባሉ 40 የሚደርሱ የሀገር ሽማግሌዎችና የሃይማኖት አባቶች የእውቅና የምስክር ወረቀት ተበርክቶላቸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
መስፍን አራጊን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ዓለም አቀፍ ርዕስ ደግሞ ከወሎ ወደ ጄኔቫ ነው የምናቀናው። ፍትሃዊ ያልሆነ ነው ያለው የጸረ ኮቪድ-19 ክትባት ስርጭት ወረርሽኙን እያራዘመው መሆኑን ገልጦ የወረርሽኙ ስርጭት በሁሉም ሀገሮች እስካልተገታ ድረስ ችግሩ አያበቃም ሲል የዓለም ጤና ድርጅት WHO አስጠንቅቋል። የድርጅቱ ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም በ74ኛው የዓለም ጤና ጉባኤ መክፈቻ ላይ ያሰሙትን ንግግር ተከትላ ሊሳ ሽላይናት ከጄኔቫ ተከታዩን ያደረሰችን ስምኝሽ ቆይታ አቀርበዋለች።
የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ሰኞ ዕለት ባደረጉት ንግግር የራሳቸውን ህይወት መስዋዕት አድርገው የሚሊዮኖችን ህይወት ለማትረፍ በከፍተኛ ትጋት የሰሩትን የጤና ሰራተኞች አወድሰዋል። በቂ ራስን ከቫይረሱ መከላከያ የህክምና ግብአቶችና ክትባት ባለማግኘታቸው 150 ሺህ የጤና ሰራተኞች ህይወት ማለፉን የጠቀሱት ቴድሮስ የበለጸጉ ሀገራት ህይወት አዳኝ የሆኑ ክትባቶችን በማከማቸታቸው ወረርሽኙ እንዲባባስ እያደረጉ ነው ሲሉ ወቅሰዋል። ሁለት ከመቶ ብቻ ክትባት ከተሰጠባቸው ደሃ ሀገራት ጋር በማነጻጸርም ከ75 በመቶ በላይ የሚሆነው የኮቪድ-19 ክትባት በ10 ሀገሮች ብቻ መሰጠቱን ያወሱት ቴድሮስ ይህን ፍትሃዊ ያልሆነ የክትባት ስርጭት አሳፋሪ ሲሉ ኮንነውታል። ቴድሮስ አክለው በተለይ የተወሰኑ ሀገራት የሚያመርቱትን አብዛኞቹን ክትባት በመግዛት ያጠቃላይ ዓለምን ህብረተሰብ እጣ ፈንታ መቆጣጣራቸው አስደንጋጭና ሚዛናዊነት የጎደለው ነው ካሉ በኋላ ያለም የጤና ሁኔታ አሁንም አደጋ ላይ መሆኑን በመግለጽ ያደጉ ሀገራት ቫይረሱን ለራሳቸው መክታት መቻላቸው ብቻ ሊያስደስታቸው አይገባም ብለዋል።
No country should assume it's out of the woods, no matter its vaccination rate. This virus is changing constantly.
ማንኛውም ሀገር ክትባቱን በየትኛው መጠን ቢያዳርስ ቫይረሱ ጠፍቷል ብሎ ማሰብ አይችልም። ቫይረሱ በየጊዜው ራሱን ይቀያይራል። ከዚህ በኋላ የሚመጡት ለውጦች ያሉንን መቆጣጣሪያዎችና መድኃኒቶች እንዳይሰሩ ሊያደርጓቸውና እንደገና ወደ ተነሳንበት ሊመልሱን ይችላሉ።
ቴድሮስ እንዳሉት ለዚህ ወረርሽኝ በፍጥነት መዛመት ትልቅ አስተዋጽኦ ያደረገው ያለም አቀፍ ትብብር ባለመኖሩና የመረጃ ግብአቶችና የቴክኖሎጂ ልውውጥ ባለመደረጉ ነው።
We can only address that fundamental weakness with a binding commitment between nations.
ይህን መሰረታዊ ድክመት ማስተካከል የምንችለው በሀገሮች መካከል ጠንካራ መሰረት ያለው የተሻለ ትብብር ለማድረግ አሳሪ ቁርጠኝነት ሲኖር ነው። ለተቀስቀስኳቸው ችግሮች መፍትሄ የሚሰጥ የወረርሽኝ ዝግጅትና ምላሽ ስምምነት ማለት ነው። ይህ የሁሉም ሀገሮች የተወከሉበት ዓለም አቀፍ ስምምነት ነው።
ትላንት በተጀመረው 74ኛው የዓለም ጤና ጉባኤ ላይ ከዚህ በኋላ ለሚነሱ ተላላፊ ወረርሽኞች የተሻለ ዝግጅት ለማድረግ በሕግ የሚያስር የወረርሽኝ ስምምነት ለማውጣት ድርድር ያስፈልግ እንደሆነ ውይይት ይደረጋል። እስካሁን ግን በዓለም ጤና ድርጅት መዋቅር ስር ድርድር የተደረገበት ጉባኤ በትንባሆ ቁጥጥር ላይ የተደረገ ስምምነት ብቻ ነው። በሊዛ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለዘገባው አመሰግናለሁ። አድማጮች ተከታዩ ታዲያ ብዙ ጊዜ የማይታይ አንዳንዴም እንዲህ እንዳሆኑ ከብዙዎች ዘንድ የመደመም ስሜት ያሳደረ ነው። ከጄኔቫ ወደ ምዕራብ ኢትዮጵያም ይመለሰናል። በነቀምት ከተማ ዛሬ ጠዋት ላይ ፀሐይ 3 ቶና ወጣች። ይህም ክስተት ድንገት ሆኖብናል ሲሉ አንዳንድ ነዋሪዎች ይናገራሉ። የተባለውን ክስተት አስመልክቶ ለቀረበላቸው ጥያቄ አጥር ያለ ትንታኔ የሰጡት የኢትዮጵያ የስፔስ ሳይንስ ማህበር ባለሙያ አቶ ክብረት አጽባሃ ታዲያ ይህ ክስተት ፀሐይ አድማስ አካባቢ ስትወጣና አየሩ ቀዝቃዛ ሲሆን ጠጣር የበረዶ መሰል ንጥረ ነገሮች የፀሐይ ብርሃንን መልሰው በሚያንጸባርቁበት ወቅት የሚከሰት ነው ይላሉ። የፀሐይ ብርሃን ጉዳት ሊያመጣ ስለሚችልም ሰዎች በባዶ አይናቸው በቀጥታ ማለት ነው እንዲመለከቱ አይመከርም ሲሉ ባለሙያው አክለዋል። አኩር መልካ ነው ያነጋገራቸው።
ዛሬ ከጧቱ 2 ሰዓት ገደማ ጀምሮ በምሳቆ ለጋ ነቀምቴ ከተማ ፀሐይ 3 ቶና ወጣለች። ይህንንም ክስተት በአይናችን አይተናል ይላሉ አንዳንድ የነቀምቴ ከተማ ነዋሪዎች። ከነርሱም መካከል የነቀምቴ ፋና ኤፍኤም ጋዜጠኛ የሆነችው ኤደን ፈቃዱ አንዷ ነች። ስለ ክስተቱ እንዲህ ትገልጻለች።
አዎ ቻሉ ሁላችንም ወጣን ይተናል። ሶስት ነው ወጣው እንደውም ማለት ነው እኔ እህቴ ደውዬላቸው ወጣችሁ ይብይ አይታም ልሰደውላልኝ ነበር።
ምን አይነት ስሜት ተጠረባችሁ እንደዚህ የተለየ ነገር ስታዩ?
ያው እንግዲህ ያስደነግጣለን እንግዳ ነገር ነው እዚህ ሳይት አይታወቅም። የማልኛው ማለት ነው በጣም እንት ስለሚያንጸባርቅ አታዩም። ሁለት ደግሞ ከጎንና ከጎን ሁለት ነበር ቀስተ ደመና ወጥቷል።
ሌላው የ12ኛ ክፍል ፈተናውን አልፎ ዩኒቨርሲቲ ለመግባት ዝግጅት ያደረገ መሆኑን የገለጸው ኤልያስ አሸብር ጧት በነቀምቴ ሰማይ ላይ አየው ስላለው ክስተት እንዲገልጿል።
ዛሬ ጧት የተፈጠረው በጣም የሚገርም ነገር ነው እና ሁለት ሶስቱ ነው የወጡት ሶስት አይ ማለት ነው እና ሰዎችም ምንም በቃ ዶን ያጋጥማል ብሎ ነው ለነሱ ራሱ አዲስ ነው። ከ2 ሰዓት ከ3 ሰዓት አካባቢ ቆይቷል እና በጣም የሚገርም ነበር ደስ ይላል። በቃ ያው ሰውም አዲስ ሆኖበታል። ብዙ ሰዎች ወጥተው እያዩ ነበረ፣ ፎቶ ያነሱ ነበር፣ ቪዲዮ ያደረጉ ነበረ። እና በቃ በጣም የሚያስገርም ነገር ነው። ዛሬ ያቀም ተቀማለ በባዶ አይን ይታይ ነበረ። ትንሽ ስላለው ሰዎች ፈርቶ ነበረ። ወደ ጠዋት አካባቢ አትዩ ምናምን እየተባለ ነበር፣ ግን በአይን ያዩ የሚያውቅ ሰው የለም። እንዲህ ነው ብሎ የነገረኝ ሰው የለም። በቃ አስደንቋቸዋል። ለሁሉም አዲስ ነው ነገር።
በዚህ ዙሪያ ያነጋገርናቸው የኢትዮጵያ ስፔስ ሳይንስ ማህበር ባለሙያ አቶ ክብረት አጽባ ይህ ክስተት ፀሐይ አድማስ አካባቢ ስትወጣና አየሩ ቀዝቃዛ ሲሆን ጠጣር በረዶ የፀሐይ ብርሃንን በሚያንጸባርቅበት ጊዜ የሚከሰት ነው ብለዋል።
ጠዋት አካባቢ የተከሰተ ነው። አድማስ ላይ የሚከሰት ክስተት ነው። ብዙ ጊዜ ፀሐይ መውጫና ፀሐይ ግባት አካባቢ ባሉ ቦታዎች ላይ ነው የሚከሰተው። ክስተቱ እንዴት ነው የሚፈጠረው ካልከኝ፣ ፀሐይ መውጫ አካባቢ ከፍ ስትል በላይኛው አትሞስፌር ላይ ማለት ነው የበረዶ ክሪስታሎች አሉ እና እነዚህ የበረዶ ክሪስታሎች የፀሐይን ብርሃን በክሪስታሉ በኩል ያንጸባርቃል ወይም ሪፍራክት ያደርጋል። በክሪስታል ውስጥ ሲያልፍ ይታጠፋል እና አይ ቲንክ 22 ዲግሪ ነው መግቢያው 60 ዲግሪ እና ቤንዲንጉ ደግሞ 22 ዲግሪ አካባቢ መሰለኝ። እና በዛ ጊዜ ምን ይሆናል መሰለ፣ በጣም ሻይን የሚያደርጉ ሁለት ስፖቶች ይኖራሉ። ከዛ ቀስተ ደመና ደግሞ ይከበዋል። በዛ ሰዓት በምታይበት ጊዜ ሳይዛቸው ከፀሐይ በጣም ያንሳል። ሁለቱ ፀሐይ መሀል ላይ ትሆን እና ግራና ቀኝዋ ላይ እነዚህ ስፖት ይሆናሉ፣ ይወጣሉ፣ ይታያሉ። ስሙ ያው ሰንዶግ እና ሌላም ስያሜዎች አሉ።
በአማርኛ ሰንዶግ ምንድን ነው የሚባለው?
አማርኛ ያለው አይመስለኝም። በየትኛውም የዓለም ቦታ ላይ መታየት ይችላል። በሌላ ዓለም ላይ ብዙ መረጃ ላይ ግን ቻይና 2018 በሆነ ባላቸው ቀረብ ያለ ቤት አንዱ ያለው
ኢትዮጵያ ላይ አሁን ዛሬ ነቀምት ላይ የተባለው ጨምሮ
ዛሬ ከስራ ቆለጋ ነቀምት አካባቢ ነው ታየ ብሎ ነው ፎቶ የላኩልን። ከምልከታ ጋር በተያያዘ የሚፈጠር ነው እና አንዳንድ ሰዎች ፀሐይ ሶስት ነው ወጣች ምናምን የሚል ሶሻል ሚዲያ ላይ እንትን ብለዋል። ይህ ሁሉ ነው የተፈጠረው። ምንድን ነው በምናይበት ጊዜ የነጸብራቅ ውጤት
ቀስተ ደመናው ስኬት የመጣ ነው።
ሬንቦ ወይም ቀስተ ደመና የምንለው በምን ይፈጠራል መሰለ፣ በፀሐይ ብርሃንና ከባቢ አየራት ወይም በአትሞስፌር ኮንዲሽን ነው የሚፈጠረው። ብርሃን የእኛን አትሞስፌር ከገባ በኋላ እርጥበት አዘል አየር ያገኛል። እነሱን በሚያገኝበት ጊዜ በእነሱ መሀል ሲያልፍ የመጣውን ብርሃን ፍጥነቱን ይቀንሱትና እንደገና ምን ያደርጉታል? ገብቶ ሲወጣ እንዲንጸባረቅ ያደርጉታል። ገብቶ በሚወጡበት ጊዜ የተለያዩ ቀለማት ተበትነው ይወጣሉ። ምክንያቱም አሁን ነጭ የምታየውን ብርሃን ከፀሐይ ላይ የሚመጣው ነጭ ብርሃን ነጭ አይደለም። የተለያዩ ቀለማት ኮምፖዚሽን አለው። አዎ፣ ይሄ ሬንቦ የምንለው ቀይ፣ ኦሬንጅ፣ ቢጫ ምናምን እያለ እስከ ሰማይ ድረስ የተለያዩ የራሳቸው ዌቭሊንግ የራሳቸው የሚንጸባረቁበት መጠን አለ። ውሃ ውስጥ ገብቶ የሚበተንበት ጊዜ አንደኛ ያንን ነጭ ቀለም በተለያየ ቀለማት እንዲበተን ያደረጉትና ያ የምናየውን ከቀይ እስከ ሰማያዊ ያለውን ቀለም እናያለን። በሁለተኛ ደረጃ ደግሞ እነዚህ የውሃ ጥብጣቤዎች እናያደርጋሉ አቅጣጫውን ያስቀይሩታል። ብርሃኑ የሚንጸባረቅበትን አቅጣጫ ሪፍራክት ያልኩ ማለት ነው ቅድም በተወሰነ መጠን እንዲጠጠፍ ያደረጉትና ያ የምታየውን ከርቬቸር ይዞ ይወጣል ማለት ነው።
ይህ ክስተት ከፀሐይ ግርዶች ጋር የሚገናኝበት ሁኔታ ይኖር ይሆን? የስፔስ ሳይንስ ባለሙያው ምላሽ አላቸው።
ፀሐይ፣ ጨረቃ እና ምድር አቀማመጣቸው እንትን እያለ የሚወጣ ክስተት ግርዶች። ለምሳሌ ቅርብ ጊዜ ላሊበላ የነበረውን አስታውሳለሁ። ጨረቃ በምድርና በፀሐይ መሀል በምትገባበት ጊዜ ፀሐይ ግርዶች ይፈጠራል። ይህ ከግርዶች ጋር አይገናኝም፣ ግን ዛሬ ማታ ግን ወደ ፓስቲክ ኦሽን ላይ የሚታይ ጨረቃ በምድር ትጋረድና ግርዶች ይፈጠራል ጨረቃ ላይ።
እንዲህ አይነት ትንግርት የሚፈጥር ሁኔታ ሲፈጠር ሰዎች በባዶ አይናቸው መመልከት የለባቸውም ሲሉም መክረዋል አቶ ክብረት።
በመሰረቱ የፀሐይን ብርሃን ያለምንም ማጥለያ የብርሃን ማጥለያ ወይም ፊልተር ብንለው ማለት ነው መመልከት አይን ላይ ጉዳት ያደርሳል፣ ይታወቃል። ስለዚህ የግድ የብርሃን ማጥለያ ያስፈልጋል እና እንደዚህ የሚንጸባረቁ ብርሃኖችን ማየት ላይን በጣም ከባድ ነው። ቀላል ምሳሌ የመኪና መስታወት የሚያንጸባርቀው ራሱ የሚፈጥረው ጉዳት አለ። በፊልተር ነው መታየት ያለበት ወይም በፀሐይ ማጥለያ በፀሐይ መነጽር ማለት ነው።
ለአሜሪካ ድምፅ ናኮር መልካ ካምፕ
ናኮን ምርካን ለዘገባው አመሰግናለሁ። አድማጮች፣ አሁን ምርጫ ነክ ዘገባዎች። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ ይወዳደሩ ዘንድ በእጩነት ለማስመዝገብ ባቀረበው የሰበር ክርክር በይሁንታ እንደተወሰነለት አስታወቀ። የፓርቲውን መሪ እስክንድር ነጋን ጨምሮ በስር ላይ የሚገኙ እጩዎቹን ለምርጫ ማስመዝገብ እንደማይችል ቀደም ሲል የምርጫ ቦርድ የወሰነውን ውሳኔ በመቃወም ባልደራስ ጉዳዩን ወደ ከፍተኛ ፍርድ ቤት በወሰደበት ወቅት መመዝገብ አይችሉም ሲል የስር ፍርድ ቤቱ በልዩነት ውሳኔ አሳልፎ ነበር። ይሁንና ፓርቲው በድጋሚ ጉዳዩን ወደ ሰበር ችሎት በመውሰድ አባላቶቹ በምርጫው መወዳደር ይችላሉ የሚል ውሳኔ ማግኘቱን ነው ይፋ ያደረገው። ሲዮን ግርማ የፓርቲውን ጽህፈት ቤት ኃላፊ አነጋግራ ተከታዩን አጠናቅራለች።
በጣም አመሰግናለሁ አቶ ገለታው ዘለቀ የባልደራስ ለእውነተኛ ዴሞክራሲ የጽህፈት ቤት ኃላፊ። በትላንትናው ዕለት ፓርቲያችሁ ምርጫ ቦርድ የሰጠውን ውሳኔ በተመለከተ እንዲሁም ፍርድ ቤት ውድቅ ያደረገውን ይግባኛችሁን በተመለከተ ለሰበር አቅርባችሁ ሰበር ውሳኔ መስጠቱን ሰምተናል። ምንድነው ሰበር ሰሚ ችሎቱ የወሰነው?
ከጽመት ሰው ነበር ባልደራስ እንደስክንድር ጋየር መቀንደር እና እንዲሁም አስካለደም እንደሚባሉ አመራሮቻችን መወዳደር አይችሉም የሚል ለውሳኔ ምርጫ ቦርድ ወስኖ ስለነበረ ያንን ውሳኔ ይዘን ወደ ፍርድ ቤት ሄደን ነበረ። ሁለት ፍርድ ቤቶች ውድቅ አድርገውብን የምርጫ ቦርድን አጽድቀው ነበረ እና መጨረሻ ላይ እንግዲህ ወደ ሰበር ሰሚ ችሎት አምርተን የሰበር ሰሚ ችሎቱ መብታቸው እንደሆነ መወዳደር እንደሚችሉ ትናንትና ውሳኔ አሳልፏል። ያለፉትን ሁለት ፍርድ ቤቶች ውሳኔ ገልብጧል ማለት ነው።
ሰበር ሰሚ ችሎቱ በስንት ዳኞች የተሰየመ ነበር? ምን ብሎ ነው የወሰነው?
ክሱ ምንድን ነው? መጀመሪያ እኛ ምርጫ ቦርድ ስኬጁሉን አውጥቶ ስሙ መመዝገብ ሲጀምር እኛ የኢትዮጵያን ሕግ እናውቅ ስለነበረ አንድ ሰው ተጠርጥሮ ቢያዝም የመምረጥ መብቱ በሕግ ካልተነሳ መወዳደር ይችላሉ የሚለውን ሕግ ይዘን ነው ምርጫ ቦርድ ሄደን እንዲመዘግብ የጠየቅ ነው። እነሱ ይህን ሪጀክት ሲያደርጉት በቀጥታ መመገብ ይችላሉ የሚከሰ ነው። በኢትዮጵያ ሕግ መሰረት የሚከለክላቸው ሕግ የለም እስር ቤት ሆነው ለመመገብ የሚል ነው እና ይህንን እንግዲህ ይችላሉ አይችሉም የሚል ክርክር ከምርጫ ቦርድ ጋር ተደረገ። ሁለቱ አንኩሽ ፍርድ ቤቶች ውድቅ አድርገውታል። ከፍተኛ ፍርድ ቤት ላይ ሶስት ዳኞች ነበሩ። ከሶስት ዳኞች ሁለቱ የምርጫ ቦርድ ውሳኔ ሲቀበሉ፣ አንዱ ግን አልቀበልም ብሎ ነበር። በዛ ነው እንደገና ሰበር ሰሚ ችሎት የሄድነው። ሰበር ሰሚ ችሎት ላይ አምስት ዳኞች ነበር የነበሩት። አምስቱም ዳኞች በሙሉ ድምፅ እነዚህ አራት ተከሳሾች የተባሉት እንግዲህ በኢትዮጵያ ሕግ ምርጫ ለመወዳደር የሚከለክላቸው ሕግ የለም መብታቸው ነው የሚል ውሳኔን ያስተላልፈው ማለት ነው።
ስለዚህ አሁን በምርጫ ቦርድ አሰራር መሰረት ወይም ደግሞ በጊዜ ሰሌዳው መሰረት እጩ ማስመዝገብ ይቻላል ወይስ ማወዳደር ይቻላል? ምንድን ነው የምታደርጉት? የእጩ መመዝገቢያ ጊዜ ሂደት አላለፈ?
መጀመሪያውኑ ጅማ የሆነው በወቅቱ ምርጫ ቦርድ ባወጣው እስኬጁል መሰረት ነው ምዝገባችን ነው እኛ እንግዲህ አይ አትመዘገቡም ተብለን ነው ወደ ፍርድ ቤት ሄድ ነው። በፕሮሰሱ ውስጥ ነው የቆየ ነው ማለት ነው። ስለዚህ የፍርድ ቤት ትእዛዝ ስለሚሆን አሁን እንደ አዲስ ተመዝጋቢ አይደለም የሚታዩት እነሱ። ፕሮሰሱ ውስጥ የቆየ ስለሆነ እንደ አዲስ አይታዩም። በምርጫ ቦርዱ አሁን የፍርድ ቤትን ትእዛዝ አክብሮ ውሳኔውን ተቀብሎ እንዲመዘገቡ ማድረግ ይቻል ያለን።
ስለዚህ ትላንት ነው ይሄ ውሳኔ የተሰጠው። ዛሬ ወደ ምርጫ ቦርድ ሄዳችሁ ጉዳዩን ለመከታተል ያደረጋችሁ ጥረት አለ?
እንግዲህ ዛሬ ውክልና ሰጥተዋል። መስክንድር ውክልና ያስፈልጋል እና ውክልና ሰጥተዋል። ውክልናቸው አማካኝነት ነገ ከነገ ወዲያ ሄደው ያስመዘግባቸዋል ማለት የፍርድ ቤት ውሳኔ ይዘው አያይዘው ሄደው ወደ መመዝገብ ይችላሉ ማለት ነው።
በጣም አመሰግናለሁ አቶ ገለታው ዘለቀ የባልደራስ ለእውነተኛ ዲሞክራሲ ፓርቲ የጽህፈት ቤት ኃላፊ፣ እግዜር ይስጥልን ለማብራሪያው።
እኔም በጣም አመሰግናለሁ።
በዚህ ጉዳይ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ የሚወስደውን ቀጣይ እርምጃ በተመለከተ ጥያቄ ለማቅረብ ወደ ቦርዱ የኮሚኒኬሽን አማካሪ ወይዘሮ ሶሊያና ሽመልስ ጋር ስልክ ደውለን ነበር። ስልካቸው ስለማይሰራ ለዛሬ ምላሻቸውን ማግኘት አልቻልንም። በነገው ምሽት ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ስርጭታችንን ወደ ማገባደዱ እየተቃረብን ነው። በርከት ያሉ ዝግጅቶች እጃችን ላይ ቢኖሩም አሁን ወደ ቅንብሮቹ ክፍለ ጊዜ እንዘልቅና ቀዳሚውን እናሰማችሁ። ሐኪሞን ይጠይቁ። የጭንቀት ጊዜው አበቃ ወይንስ የማብቂያው መጀመሪያ መሆኑ ይሆን? ሐኪሞን ይጠይቁ በምሽቱ ቅንብሩ ከሚዳስሳቸው ጭብጦች ውስጥ አንዱ ነው። ሰዓታችን እንደፈቀደልን በርከት ያሉ ሌሎች ጥያቄዎችም አሉ። ክትባቱ እንደ ልብ ሳለ በግለሰቦች ምርጫ ብቻ በአገሪቱ ያለውን ሕዝብ በሙሉ አጠናቅቆ መከተብ እስካሁን ባይሳካም፣ በተለይ በመቶ ሚሊዮኖች የሚቆጠሩ በተከተቡባት ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ከፈጠረው ዓለም በፊት ያን የምናውቀውን የቆየ የትላንት ሕይወት የሚመስል ድባብ ፍለጋ ተጀምሯል። ባንዱ ግን ይህ አይነተኛ ሊስተኝ የሚችል ርምጃ በህይወታቸው ውስጥ ሊያመጣ የሚችልውን ተጨባጭ አንድምታ እንዲሁም በትይዩ ቀደም ሲል ብዙም የማይነሱ ነገር ግን ዛሬ ሰዓታቸው ፈቅዶ የሚመለሱ ጥያቄዎች የሜዮ ክሊኒኩ የካንሰርና የደም በሽታዎች ልዩ አማካሪ ሐኪም ዶክተር ከበደ ቤኛን ጋብዘን ቆይታ እናደርጋለን። የመጀመሪያውን ክፍል እንሆ። ዶክተር ከበደ ቤኛ በቅድሚያ ለጊዜው አመሰግናለሁ።
እኔም ይሄንን እድል በመስጠት አመሰግናለሁ።
የኮቪድ ጉዳይ ሲያሳ በተለይ በዚህ በዩናይትድ ስቴትስ የተወሰነ ምርታ የታየበት ደረጃ ላይ ነው ያለነው። ብዙ ሚሊዮን ሰዎች ተከትበው ያልተከተቡት አሳሳቢነቱ ለሌሎችም ጭምር ነው የሚባለው ስጋትም ቢኖር ወደ ጤናማው መንገድ የሚመልስ መጠነኛ እርምጃ እየተራመን ባለበት ሁኔታ ነው ያገኘሁት። ሶ የኢትዮጵያ የጸረ ኮቪድ ከፍተኛ አማካሪ ቡድን አባል ነዎት። ሙሉ ትኩረታችሁን በዚሁ በኮቪድ ጉዳይ ላይ አድርጋችሁ በተለይ በኢትዮጵያ ሊደርስ የሚችለውን ጉዳት ለመቀነስ እንቅስቃሴ ስታደርጉ እንዳመት ዘልቃችኋል። ወደ ዋና ጥያቄዎች ከመዝለቄ በፊት እስኪ መንደርደሬ ከተቆምኩት ጋር የተያያዘ ጥያቄ ላቀርብልዎ። እንዳመት ተኩል ከተቃረበ ጊዜ በኋላ በከፊል ጤናማ ወደ ሆነ አዝማሚያ መመለስ ጀምረናል። ካለፈው ሳምንት ጀምሮ በአደባባይ የፊት መሸፈኛ ጭንብል ማድረግ ላያስፈልግ እንደሚችል የምግብ ቤቶችና የተለያዩ ንግድ ቤቶችን ጨምሮ በቤት ውስጥ ሰዎች በአንድ ቦታ ሊሰበሰቡባቸው የሚችሉ ቦታዎች ቁጥሩ ከፍ ማለቱ በውጪ ብዙም የማያሳስብበት ሁኔታ መድረሱ እየታየ ነው። ጠቅላላ ትዝብቶ ምንድነው? አሁን ይደረስንበትን ያለንበት ሁኔታ ሲመለከቱ
በመሰረቱ አሁን አሜሪካን ሀገር ውስጥ ያለው ሁኔታ በጣም ብዙ ሰው ተከትቧል። በተለይ እድሜያቸው ከ50 ከ60 በላይ ያሉ ሰው ተከትቧል። ከዛም አልፎ ደግሞ እንደውም ቲኔጀርስ ለምሳሌ የኔ ልጅ አሁን ተከትቧል። ሴቷ 13 ዓመቷ ነው። እሷም ተከተል ቀጠሮ ይዣለሁኝና አብዛኛው ሰው ተከተበ። የተወሰደው ሲዲሲ ሪኮመንድ ያደረገው ነገር ለአሜሪካን ሀገር ውስጥ ያለው ሁኔታ ትክክል መስሎ ይታየኛል። ይህም ሆኖ ግን በተለይ ብዙ ሰው ወይም የታመሙ ሰዎች ሊገኙበት የሚችሉት ሆስፒታሎች ውስጥ፣ የጤና ተቋሞች ውስጥ አሁንም ቢሆን አብዛኛው የጤና ባለሙያ የተከተበ ቢሆንም ለምሳሌ በእኛ ፋሲሊቲ ውስጥ በሽተኞች ሲመጡም እኛም ሁላችንም ልክ ድሮ እንደተደረገው ማስክን እናደርጋለን። በኤሌቬተር ውስጥ ስንሄድ የዛሬ ዓመት የተጀመረው ከስድስት ሰው በላይ ኤሌቬተር ውስጥ አይሄድም። ጤና ተቋሞች ብዙ ጊዜ የሚመጣ ስለሆነ በመሰረቱ ብዙ የተቀየረ ነገር የለም። አንዳንዶችም ላይከተቡ ይችላሉ በለባቸው ጥናት ችግር ምክንያት ያልተከተቡም ሰዎች ሊመጡ ስለሚችሉ ጥንቃቄው መቀጠል አለበትና እንደዛም እየተካሄደ ነው። ነገር ግን በተለይ ውጪ በሚካሄድበት ጊዜ፣ በየሬስቶራንቱ በሚሄድበት ጊዜ አሁን የተደረገው ነገር ትክክል ነው ብዬ ነው የማስበው። በተጨማሪም ያልተከተቡትም ደግሞ ያብረታታቸው ለሚታሰብ እንደዛ መደረጉ ትክክል ነው ብዬ ነው የማስበው። ይህም እዚህ የአሜሪካ ሀገር ውስጥ ነው እንጂ ሌሎች ሀገሮች ውስጥ በአብዛኛው ሳይከተብ ልክ ድሮ ያለውን ነገር መካተል ያስፈልጋል።
መልካም። እንዳሉት በዩናይትድ ስቴትስ ያለው አውሮፓን ጨምሮ ከሌላ የትኛውም ሀገር ፍጹም የተለየ ሁኔታ ነው የሚያደፋፈረው። ይሁንና እዚሁ ጋር እንቆይና ዶክተር ከበደ በጣም ተስፋ የሰጠውን ያበረታታውን አንዳንዶችም ተሰላችተው በራሳቸው መንገድ ቸልተኛ ወደ መሆን አዝማሚያ የሄዱበትንም ጭምር እንደው አንዳች ምላሽ እንደተሰጠ ተደርጎ የተወሰደው የሲዲሲዋ ዳይሬክተር ሮሼል ወለንስኪ ባለፈው ሳምንት ሲናገሩ ከዚህ ቀደም ወረርሽኙ ከመጀመሩ በፊት ታደርጓቸው የነበሩ ነገሮችን የማድረግ እድል ወይም ማድረግ ትጀምራላችሁ የሚል ቃል ተናግረው ነበርና ስጋቱ ሙሉ በሙሉ ባለመላቀቁ ግን እያወዛገበ ነው። ዛሬም ቀደም ብሎ የተቀመጠውንም ጨምሮ በሙሉ በነጻነት ሁሉም ሰው እስተያየው አይደለም ያለው። የቀደመውንም የከፋ ሁኔታ የተመለከቱ አሁንም አደጋ ሊኖር ይችላል ብለው የፈሩ በሙሉ ልብ ያልተቀበሉበትም ሁኔታ ነው። ክርክሮችም አልፎ አልፎ ይታያሉና ከዛስ አንጻር ምን ያያሉ? ያልተፈለገ ያልተጠበቀ ነገር እንዳይመጣ ለሚሰጉ ሳይከተቡ የፊት መሸፈኛ ጭንብላቸውን የማያጠልቁ ሰዎች መኖራቸው ወይም ቢኖሩ የመቻላቸው እጣ ተራከሩ ወገኖችም አልጠፉምና ምን ይላሉ? እሱስ ላይ
እዚህ ላይ ትንሽ አሜሪካን ሀገር እንደሚታወቀው የግለሰብ ነጻነት በጣም የተከበረ ነው እና ቫክሲኔሽንም ሳይኖር በፊት ራሱ አንዳንድ ሰዎች ጭምሩን አላረግም ብለው የሚከራከሩ ነበሩ እና አሁንም በተለይ ቫክሲኔሽን በየቦታው መኖሩ እንደነገርኩ ቫክሲን አክሰሱ በደንብ ስላለ ታዳጊዎች እየተከተቡ ስለሆነ ሌላው ደግሞ የተከተበው ሰው የሱን ነፃነት እንደመከፈት ማድረገው የሚያዩ ሰዎች አሉ። ስለዚህ አሁን የተደረገው ነገር የኔ አስተያየት ነው፣ ትክክል ነው መስሎኝ የሚታየው። አንደኛ ቫክሲኔሽን ባይኖር ኖሮ ወይም እጥረት ቢኖር ኖሮ አሁን በፊት ሲደረግ የነበረውን ነገር አፍን ሸፍኖ መከላከል ማድረግ ይቻል ነበር። ነገር ግን አሁን ቫክሲኔሽን ሁሉም የፈለገ ሰው ማግኘት ስለሚችል ደግሞ ትራንስሚሽኑም እየቀነሰ በመምጣቱ ሆስፒታል ያለው ሎሪ እየቀነሰ በመምጣቱ ከሌላ ቦታ የተለየ ስለሆነ የተደረገው ነገር ተገቢ ነው ብዬ ነው ማስበው። እና ሰው ደግሞ ህይወቱን መኖር አለበት። እኛም በኮቪድ አድቫይዘሪ ኮሚቴ ውስጥ እየተሳተፍን ነበር። የተለያየ አስተያየት ያላቸው ወደኞች አሉ። እኔ በበኩሌ ግን ተደረገው ነገር ትክክል ነው ብዬ ነው ማስበው በነገርኩ ምክንያቶች።
አድማጮች ውይይቱ አልተቋጨም። ከዶክተር ከበደ ጋር ሰፊ ውይይት በርካታ ጉዳዮችን የሚመለከት ነው ያነሳ ነው። የሰውነትን የበሽታ የመከላከል አቅም የተዳከመባቸው ሰዎች ከዚህ መዳኒ ከዚህ ክትባት ተጠቃሚ ለምን አልሆኑም? ምንድነው ችግሩ? ምንስ አማራጮች አሉ? የሚለውን ጨምሮ በርከት ያሉ ሐሳቦችን እንነጋገራለን። ለዛሬው ግን ዶክተር ከበደ ቤኛን ለጊዜያቸው አመሰግናለሁ። አድማጮች ስርጭታችንን እዚህ ላይ ያበቃን። በእኔ በኩል ሰላም፣ ደህና ደሩ። ትግርኛ ይቀጥላል። Thank you.